ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
አብዛኛው የሞቱት ሽማግሌዎች የነበሩና ከ50 በላይ እድሜ ያላቸው የነበሩ መንቀሳቀስ የማይችሉ በረሃብና በእድሜም ደረጃ ትንሽ ከፍ ያሉ ናቸው። አንዳንዶቹ የግፊት መድኃኒት ይጠቀሙ የነበሩ ናቸው። አንዳንዶቹም የኤችአይቪ መድኃኒት ይጠቀሙ የነበሩ ናቸው። እዛ በዘለለ ደግሞ የተጠቁብን ህፃናቶች ናቸው።
በአማራ ክልል በዋግ ህምራ ብሔረሰብ አስተዳደር ዞን የአብርገሌ ወረዳ ዋና አስተዳዳሪ አቶ አለሙ ክፍሌን ድምፅ ነው የሰማችሁት። ሙሉ ዝግጅቱ ደርሶናል፣ በዕለቱ አብይ ርዕስ ይቀርባል። በኢትዮጵያ በድርቅ ለተጎዱና የተለያዩ አካባቢዎች የሚላክ የሰብአዊ ድጋፍ የጫኑ ተሽከርካሪዎች ብዛት የሚወሰነው ለመሆኑ በማን ይሆን? በምሽቱ በአንዱ ዘገባችን የተነሳ ጥያቄ ነው። ሶስት የቤንሻንጉል ማረሚያ ቤት አዛዦች ምዕራብ ወለጋ ውስጥ መታገታቸውን ቤተሰቦቻቸው ገለጡ። የሁለቱንም ዝርዝር የያዙ ዘገባዎች ደርሰውናል። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮችን አክለን በየተራ እናሰማችኋለን። ማክሰኞ መጋቢት 27 2014 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ኒክ ኢቫኖቭ ናቸው። የዕለቱ የዜና አቅራቢ ደረጀ ደስታ። ኒክ ኢቫኖቭና ብርሃንን ጨምሮ የዌብና ማህበራዊ መገናኛ ቅንብር አሰናጃችን አባየው ገበያው ናት። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋናውና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ላለፉት 4 ወራት በእስር ላይ የነበረው የተራራ ኔትወርክ የኢንተርኔት ላይ ሚዲያ ዋና አዘጋጅ ታምራት ነገራ በ50,000 ብር ዋስ ከእስር እንዲፈታ የኦሮሚያ ክልል ጠቅላይ ፍርድ ቤት ወሰነ። ፀሐይ ዳምጠው ዝርዝር አላት።
ዛሬ መጋቢት 27 ቀን 2014 ዓ.ም የተሰየመው የኦሮሚያ ክልል ጠቅላይ ፍርድ ቤት ጠበቃው ያቀረቡትን የዋስትና ጥያቄ ከመረመረ በኋላ ታምራት ነገራ 50,000 ብር የገንዘብ ዋስትና አስይዞ ከእስር እንዲወጣ ውሳኔ መስጠቱን ጠበቃው አቶ ገመቹ ጉተማ ለአሜሪካ ድምጽ ገልጸዋል። ታምራት ነገራን ፖሊስ በሽብር ወንጀል እጠረጥራለሁ በማለቱ ከታህሳስ 1 ቀን 2014 ዓ.ም ጀምሮ በእስር ላይ እንደሚገኝ አቶ ገመቹ ጉተማ ተናግረዋል።
ባሪ ተብሎ ለተፈረጁ አካላት በሚዲያ አማካኝነት ይረዳ ነበረ። በሚዲያ ስርጭቱ አማካኝነት የሚለው
ታምራት ነገራ መጋቢት 1 ቀን 2014 ዓ.ም በገላን ከተማ ወረዳ ፍርድ ቤት ሲቀርብ አቃቤክ በ15 ቀናት ውስጥ ክስ እንዲመሰርት ፍርድ ቤቱ ትዕዛዝ ሰጥቶ እንደነበር አቶ ገመቹ አስታውሷል። አቶ ገመቹ የደንበኛቸው ታምራት የዋስ መብት እንዲከበር ለኦሮሚያ ክልል ጠቅላይ ፍርድ ቤት ጥያቄ ያቀረቡት መጋቢት 1 2014 ዓ.ም መሆኑን ገልጸው ጠቅላይ አቃቤክ በተደጋጋሚ ቅሬታ ያቀረበ እንደነበር ገልጸዋል።
ከኦሮሚያው ላይ ያቀረበው የጦር መሳሪያ ታጥቆ ያመፁና የእርስ በርስ ጦርነት በማስነሳት በመንግስት ላይ ወንጀል በፈጸመው አካላት ውስጥ በመሳተፍ በሚዲያ በመጠቀም ኢፒኤልኤፍና ኦነግ ሸኔ የአሸባሪነት ወንጀል እየፈጸመ በመንግስት ላይ ጦርነት በከፈቱበት ጊዜ ተሳትፎ እያደረገ የነበረ መሆኑ የኦሮሚያ ክልል መንግስት ከመሰረቱ መፍረስ አለበት በማለት ጉዳዩን ለመፈጸም በሚንቀሳቀሱ አካላት ውስጥ እየተሳተፈ እንደነበረ የምርመራ መዝገቡ ያሳያል። ስለዚህ የፈጸመ ወንጀል ከባድ በመሆኑ የዋስትና መብቱ ቤቱ መፍቀድ የለበትም የሚል መቃወሚያ ያቀረበ የኦሮሚያ ጠቅላይ ፍርድ ቤት ጉዳዩን ሲመረምር ነው እስካሁን የቆየው። ዛሬ ውሳኔ ሰጥቷል። በውሳኔውም የአቃቤ ሕግን መቃወሚያ ፍርድ ቤቱ አልተቀበለው። ስለዚህ ጋዜጠኛ ታምራት ነገራ የ50,000 ብር ዋስ ጠርቶ ከእስር እንዲፈታ ትዕዛዝ ሰጥቷል።
በሌላ በኩል ጠበቃው ደንበኛቸውን በተመለከተ ያቀረቡት የዋስትና ጥያቄ በተከታታይ በተሰጡ 4 ቀጠሮዎች ሳይወሰን መቆየቱን አቶ ገመቹ አስታውሰው በመጨረሻ ግራቀኙን ሲያዳምጥ የቆየው የኦሮሚያ ጠቅላይ ፍርድ ቤት ዛሬ መጋቢት 27 ቀን 2014 ዓ.ም ተጠርጣሪው 50,000 ብር ዋስትና አስይዞ ከእስር እንዲለቀቅ ፍርድ ቤቱ ትዕዛዝ ሰጥቷል። ጋዜጠኛ ታምራት ነገራ የፍርድ ቤቱ ትዕዛዝ እስኪፈጸም በሰበታ ከተማ ዳለቲ ፖሊስ ጣቢያ ውስጥ ይህ ዘገባ እስከተላለፈበት ጊዜ ድረስ ታስሮ እንደሚገኝ ጠበቃው አቶ ገመቹ ለአሜሪካ ድምጽ ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ለማቀፉ የወንጀል ፍርድ ቤት ቀድሞ የሱዳን ጃንጃዊ ሚሊሻ መሪ የነበሩትን አሊ አብዱልራህማን የወንጀል ክስ ዛሬ ማክሰኞ መመልከት ጀመረ። በዳርፉር ግጭት ወቅት ፈጽመውታል በተባለው 31 የጦር ወንጀልና በሰብአዊነት ላይ በተፈጸሙ ወንጀሎች የተከሰሱት አብዱልራህማን ጥፋተኛ አለመሆናቸውን መግለጻቸው ተመልክቷል። አብዱልራህማን ይመሩት የነበረው ታጣቂው የጃንጃዊድ ሚሊሻ በቀድሞ የሱዳን ፕሬዝዳንት ኦማር አልበሽር የዳርፉርን አማጽያን ለመደምሰስ እንደ አውሮፓ አቆጣጠር በ2003 የተሰማራ ጦር መሆኑን ተገልጿል። ዓለም አቀፉ ፍርድ ቤት አብዱልራህማን ፍርድ ቤት እንዲቀርቡ ትዕዛዝ ያወጣው እንደ አውሮፓ አቆጣጠር በ2007 ሲሆን ተከሳሹ ከፍርድ ቤቱ ፊት የቀረቡት እንደ አውሮፓ አቆጣጠር በ2020 መሆኑ ተመልክቷል። ከዚያ ጊዜ አንስቶ ኔዘርላንድ በሚገኘው ዓለም አቀፉ ፍርድ ቤት ታስረው እንደሚገኙም ተነግሯል። በዳርፉር ግጭት ወደ 300 ሺህ ሰዎች መገደላቸው ሲገለጽ እንደ አውሮፓ አቆጣጠር እስከ 2015 ድረስ ወደ 2.7 ሚሊዮን ሰዎች መፈናቀላቸው ተመልክቷል። የናይጄሪያ ምድር ባቡር ጣቢያ ኃላፊዎች ባለፈው ሳምንት 8 ሰዎች በተገደሉበት የታጣቂዎች ጥቃት 168 ሰዎች እስካሁን ያሉበትን ሁኔታ እንደማያውቁ አስታወቁ። ተጠርጣሪዎቹ ታጣቂዎች ከአቡጃ ወደ ካዱና ይጓዝ በነበረው የመንገደኞች ባቡር ላይ የተኩስ ጥቃት ለማድረስ ያልታወቁ ሰዎችን አግተው ሲወስዱ ባቡሩን ማፈንዳታቸው ተነግሯል። የናይጄሪያ ምድር ባቡር ስራ አመራር ዳይሬክተር ሬዲት ኦኪሂራ ባለፈው እሁድ በሰጡት መግለጫ ቤተሰቦቻቸው የሰሙት 22 ሰዎች እና ሌሎች 146 ሰዎች የደረሱበት አለመታወቁን ለኮሚሽኑ መረጃ መድረሱን ተናግረዋል። በናይጄሪያ የደህንነት ጉዳይ ተንታኝ አቤነዘር አይታኪን እንዲህ ብለዋል።
It is most unfortunate that we as a nation as a whole
በየቀኑ አሽባሪዎች የሚደቅኑብን እንዲያሉ ፈተናዎች መቋቋም አለመቻላችን በጣም የሚያሳዝን ነገር ነው።
ናይጄሪያ ታጣቂ ወረበሎችን ለአመታት ስትዋጋ የኖረች ሲሆን በተለይም በቅርብ ጊዜ ውስጥ ካዱና የተባለው ክፍለ ግዛቱ የበለጠ ተጎጂ መሆኑ ተመልክቷል። ሰላማዊ ዜጎችን የሚያግቱ ሰዎች ወደ ቤተሰቦቻቸው ባልታወቁ ቁጥሮች የሚደውሉ ሲሆን የናይጄሪያ መንግስት ይህን ለመከላከል የቴሌኮም ኩባንያዎች አድራሻቸው ያልታወቁ ጥሪዎች እንዳያስተላልፉ ማዘዛቸው ታውቋል። ባለሙያዎች ግን ምጃ ሰላማዊ ዜጎች ላይ የራሱ ተጽዕኖ እንደሚኖረው ይናገራሉ። አድማጮቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የተባበሩት መንግስታት የጸጥታው ምክር ቤት ዛሬ በሚያደርገው ስብሰባ በዩክሬን በተገደሉ ሰላማዊ ዜጎች ላይ ያተኩራል ተብሎ ይጠበቃል። ስብሰባው የሚካሄደው የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የሩሲያው ፕሬዝዳንት ቭላድሚር ፑቲን በጦር ወንጀል ሊከሰሱ ይገባል ብለው በተናገሩ ማግስት ነው። የማክሰኞው ምክር ቤቱ ስብሰባ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ፣ የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ማርቲን ግሪፍትስ እና የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ግግር ያሰሙበታል ተብሎ ይጠበቃል። የዚህን ወር የምክር ቤቱን ተረኛ ፕሬዝዳንትነት ያያዘችው እንግሊዝ መሆኗም ተገልጿል። በመንግስታቱ ድርጅት የእንግሊዝ አምባሳደር ባርባራ ወድወርድ በሩሲያ ወረራ በዩክሬን የተገደሉ ሰላማዊ ሰዎች ጉዳይ የስብሰባው ቀዳሚና ማዕከል መነጋገሪያ ይሆናል ሲሉ ለጋዜጠኞች ተናግረዋል። ሞስኮ በቡቻ ተደርጓል የተባለውን የሰላማዊ ሰዎች ግድያ ክስ አስተባብላለች። በተባበሩት መንግስታት የሩሲያ አምባሳደርም በበኩላቸው በማክሰኞ የጸጥታ ምክር ቤት ስብሰባ እውነታውን የሚያሳይ መረጃ እንደሚያቀርቡ አስታውቀዋል። ዩናይትድ ስቴትስ ትናንት ሰኞ በወሰደችው እርምጃ የሩሲያ መንግስት ለአበዳሪዎቹ መክፈል የነበረበትን የ600 ሚሊዮን ዶላር የሉዓላዊነት ቦንድ ገንዘብ ከዩናይትድ ስቴትስ ውስጥ እንዳይወጣ ማገዷን አስታወቀች። ይህ ሩሲያ ላይ ከፍተኛ ጫና የሚፈጥር መሆኑ ተመልክቷል። ሩሲያ ዩክሬንን በመወረሯ ምክንያት እንደ አውሮፓ አቆጣጠር የካቲት 24 በተጣለው ማዕቀብ በዩናይትድ ስቴትስ ውስጥ በሚገኙ የገንዘብ ተቋማት ውስጥ የነበሩ የሩሲያ ማዕከላዊ ባንክ ገንዘብ በሙሉ እንዳይንቀሳቀስ መደረጉ ተገልጿል። ሩሲያ እዳዎቿን ለመክፈል ያላትን የውጭ ምንዛሪ በሙሉ አሟጣ መጠቀም ወይም በታሪኳ አይታ ከማታቀው የፋይናንስ ቀውስ ውስጥ ልትወድቅ እንደምትችል ተነግሯል። ሩሲያ ጦርነቱ ከተጀመረ ወዲህ 640 ቢሊዮን ዶላሩን በሩሲያ ወርቅ ወይም ከውጭ ምንዛሪ ክምችቷ አውጥታ እንድትከፍል መገደዷ ተዘግቧል። ዩናይትድ ስቴትስ ውስጥ ባለፈው እሁድ በካሊፎርኒያ ግዛት ሳክራሜንቶ ውስጥ በተካሄደው የጅምላ ጥቃት የተገደሉትን 6 ሰዎች የሚዘክር የሻማ ማብራት ስነ ስርዓት ትናንት ምሽቱን ተካሂዷል። በጥቃቱ ህይወታቸውን ያጡት እድሜያቸው ከ21 እስከ 57 የሚደርስ 3 ወንዶችና 3 ሴቶች ናቸው። ሌሎች 12 ሰዎች ደግሞ መቁሰላቸው ተገልጿል። ስነ ስርዓቱ ላይ የተገኙት የሳክራሜንቶ ከንቲባ ዳሪል ስቲንበርግ እንዲህ ብለዋል።
Tonight we are here for Jontaya, for Melinda, for Sergio, for Devonta, for Joshua.
ዛሬ በዚህ ስፍራ የተገኘነው ለዮናታን ነው፣ ለሜሊንዳ፣ ለሰርጂዮ፣ ለዴቪድ እና ለያሚል ነው። ይሄ ትርጉም አልባ አሟሟታቸውን ለመዘከር ከሚወዷቸው ዛሬ በመካከላችን ከሚገኙ ከአንዳንዶቹ ቤተሰቦቻቸው ጋር ተሰባስበናል።
ከንቲባው በስፍራው ለተገኙት ሐዘንተኞች ሲናገሩ በዩናይትድ ስቴትስ ውስጥ በነፍስ ወከፍ የጦር መሳሪያ የሚደርሰው ጥቃት ወይም gun violence ያለምንም ልዩነት ሁሉንም ሰዎች እየገደለና እያቆሰለ ያለ ህመም ነው ብለዋል። እሁድ ከሌሊቱ 8 ሰዓት ላይ መጠጥ ቤቶች እንደተዘጉ በክፍለ ግዛቱ ምክር ቤት አቅራቢያ ለተሰነዘረው ጥቃት ተጠርጣሪ የሆነው የ26 ዓመት ወጣት ዳንድሬ ማርቲን ዛሬ ፍርድ ቤት እንደሚቀርብ ተገልጿል። ለዩናይትድ ስቴትስ የመጀመሪያዋ የጠቅላይ ፍርድ ቤት ዳኛ ለመሆን የታጩት የአቤቱታ ሰሚው ፍርድ ቤት ዳኛ ከታንጂ ብራውን ጃክሰን ትናንት ሰኞ ሹመታቸው እንዲጸድቅ ያግዛል የተባለውን የመጀመሪያውን ድጋፍ ማግኘታቸው ተገለጸ። እጩ የጠቅላይ ፍርድ ቤት ዳኛዋ ድጋፉን ያገኙት በዚህ ሳምንት መጠናቀቂያ ላይ ለህግ መወሰኛው ምክር ቤት ያቀርባቸዋል ከተባለው የምክር ቤቱ የሴኔት ኮሚቴ አባላት መካከል መሆኑ ተመልክቷል። ከፍተኛው ፍርድ ቤት እንዲያገለግሉ በፕሬዝዳንት ጆ ባይደን የታጩት ብራውን ትናንት ሰኞ ከወዲሁ የሁለት ሪፐብሊካን አባላትን ድጋፍ ማግኘታቸው ተገልጿል። የህግ መወሰኛው ምክር ቤት አባላት የሆኑት ሴኔተር ሊዛ መርካውስኪ እና ሴኔተር ሚት ራምኒ የጃክሰንን እጩነት በመደገፍ ድምጻቸውን እንደሚሰጡ አስታውቀዋል። ባለፈው ሳምንት የሪፐብሊካን አባል የሆኑት ሱዛን ኮሊንስ ለጃክሰን ድጋፋቸውን እንደሚሰጡ ማስታወቃቸው ይታወቃል። እንዲህ ብለዋል ኮሊንስ።
I spent a great deal of time
የዳኛ ጃክሰንን የህይወትና ያገልግሎት ታሪክ ለማወቅ ብዙ ጊዜ ወስጃለሁ። በኮሚቴው ፊት ለመስክርነት ከመቅረባቸው በፊትና ከቀረቡም በኋላ ሁለት ሰዓት ለፈጀ ጊዜ ሁለት ጊዜ ቃለ መጠይቅ አድርጌላቸዋለሁ። ሌሎች የህግ ባለሙያዎችን አነጋግሬያለሁ። በርካታ ሰነዶችም ተመልክቻለሁ። በመጨረሻም ለጠቅላይ ፍርድ ቤት ዳኝነት የምንፈልገውን ብቃትና ማረጋገጫ የሚያሟላ ልምድና ብቃት አላቸው ብዬ ወስኛለሁ።
የሶስቱ ሪፐብሊካን ድምጾች 48 ከሚሆኑት ዲሞክራቶችና ከሁለት ገለልተኛ የምክር ቤት አባላት ጋር ተደምሮ ምክር ቤቱ በዩናይትድ ስቴትስ ታሪክ ለመጀመሪያዋ ጥቁር አፍሪካዊ አሜሪካዊ ሴት የጠቅላይ ፍርድ ቤት ዳኛ እንዲሆኑ ለመወሰን ከበቂ በላይ ድምጽ ያለው መሆኑ ተመልክቷል። የህግ መወሰኛው ምክር ቤት አባላት በሚቀጥለው ሳምንት ለፋሲካ በዓል ረፍት ከመውሰዳቸው በፊት ተነጋግረውበት የመጨረሻውን ድምጽ ይሰጡበታል ተብሎ ይጠበቃል። ዩናይትድ ስቴትስ ውስጥ የኤሌክትሪክና የጠፈር ተሽከርካሪዎች አምራች ባለቤት የሆኑት ባለጸጋው ኢላን መስክ የማህበራዊ ሚዲያው ትዊተር ቦርድ አባል መሆናቸው ተገለጸ። ኢላን መስክ የቦርድ አባል መሆናቸው የተገለጸው በትዊተር ውስጥ ከ9 ከመቶ ብልጫ በመያዝ ትልቁን ሼር ያላቸው መሆኑን በተነገረ ማግስት መሆኑን ተመልክቷል። በጎላው የትዊተር ተጠቃሚነታቸው የሚታወቁት ኢላን መስክ ወደ 80 ሚሊዮን ተከታዮች ያሏቸው ሲሆን የዩናይትድ ስቴትስን ህገ መንግስት በመጥቀስ ለመጀመሪያ ጊዜ ትዊተር ሐሳብን በነጻነት የሚደግፍ ተቋም ለማድረግ የጠየቁና ለዚሁም መነሳታቸውን የገለጹ መሆናቸው ተነግሯል። ራሳቸው እዚያው ትዊተር ላይ 2 ሚሊዮን ከሚደርሱ ሰዎች ካሰባሰቡት የህዝብ አስተያየት ድምጽ 70 ከመቶ የሚሆኑት ትዊተር ሐሳብን በነጻነት ለመግለጽ ያልቆመ መሆኑን መመስከራቸው ተመልክቷል። የቦርድ አባል መሆናቸው ከተነገረ በኋላ ኢላን መስክ ባወጡት የትዊት መልእክት በቅርብ ወራት ውስጥ በትዊተር ላይ ትልቅ ለውጥ ለማምጣት ከቦርድ አባላቱ ጋር እንደሚሰሩ አስታውቀዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ማክሰኞ ምሽት ዝግጅታችንን ነው። መጋቢት 27 2014 ዓ.ም አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ኒክ ኢቫኖቭ፣ እንዲሁም የስቱዲዮ ምስልና ድምፅ አቀናባሪያችን ጆ ጊል፣ የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። ጽዮን ግርማ ናት የዕለቱ ዋና አዘጋጅ። በራዲዮ ቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዌስት ላይ እንገኛለን። አሁን ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማችሁ።
ደብረስ ለኮንስትራክሽን እቃዎች ላይ የሚስተዋሉ የዋጋ ንረቶችን በተመለከተም ከዚህ ጋር ተያያዥ ነው ብለን መውሰድ እንችላለን። በአብዛኛው ስንዴ የምናስገባው አሁንም ከተቀመጡት ቁጥሮች ማየት እንደሚቻለው ከዩክሬንና ሩሲያ ነው። ስለዚህ በሁለቱ ሀገሮች መካከል ነው ያን ግጭት ዞሮ ዞሮ የሀገራችንን ኢኮኖሚ በእጅጉ እንደሚጎዳው ማየት ይቻላል።
የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት የኮሙኒኬሽን ዳይሬክተር አቶ ደበበ አበበን ድምጽን የሰማችሁት። ሙሉ ቃላቸው በንግድና ምጣኔ ሀብት ፕሮግራም በሁለተኛ አጋማሽ ይሰማል። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።
ከአሜሪካ ድምጽ ጋር ቆይታ ያደረጉት ያበረገሌ ወረዳ ዋና አስተዳዳሪ አለሙ ክፍሌ የህዋት ኃይሎች አካባቢውን
አሁን የዕለቱ አቢር እስናው ቀደም ብሎ መጀመር የፈቀደ ይመስላል። አበረገሌ ውስጥ በተከሰተ የመዳኒት እጥረት ሳቢያ የሰዎች ህይወት ማለፉ ነው የተገለጸው። በአማራ ክልል በዋግምራ በብሔረሰብ አስተዳደር ዞን አበረገሌ ወረዳ ውስጥ በተፈጠረ የመዳኒትና የምግብ አቅርቦት እጥረት ሳቢያ ከሐምሌ ወር አንስቶ ህይወታቸው ያለፉ ሰዎች ቁጥር 120 ደርሷል ነው ያሉት የወረዳው አስተዳዳሪ። የህፃናትና የአዛውንት ሟቾች ቁጥር እንደሚበዛም ተናግረዋል። አብዛኞቹም ተጓዳኝ የጤና ችግር እንደነበረባቸው አስተዳዳሪው ገልጸው ለሞታቸው ዋናው ምክንያት ግን የመድኃኒት እጥረት ነው ያሉት። ይበን እንዲንዳለ ከአበረገሌ የተፈናቀለው በመጠለያ ጣቢያ ውስጥ የሚገኙ የህብረተሰብ ክፍሎች ችግር በዘላቂነት እንዲፈታ ተፈናቃዮችን ወደ ቀያቸው መመለስ እንደሚገባ የብሔረሰብ አስተዳደሩ ዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት አስታውቋል። መስናራጌ ተከታትሎታል።
ከአሜሪካ ድምጽ ጋር ቆይታ ያደረጉት ያበረገሌ ወረዳ ዋና አስተዳዳሪ አለሙ ክፍሌ የህዋት ኃይሎች አካባቢውን መቆጣጠራቸውን ተከትሎ ከሐምሌ ወር ጀምሮ በአስር ሺዎች የሚቆጠሩ የህብረተሰብ ክፍሎች ለከፋ የምግብና የመድኃኒት እጥረት መጋለጣቸውንና ለሞትና ለጤና እክል መዳረጋቸውን ገልጸዋል።
ከሰባ ሺህ ህዝብ በላይ ነው አበረገሌ የሚኖር ህዝብ ያለን። አበረገሌ ማለት ከትግራይ በሜትር ልዩነት በኪሎ ሜትር ሳይሆን በሜትር ልዩነት የሚኖር ማህበረሰቦች ነን እና እዛ አካባቢ ያለው ማህበረሰብ አሁን በረሃብ እየሞተ ነው ያለው። ከ120 በላይ ሰው በረሃብና በመድኃኒት እጦት ሞቷል። 17 ቀበሌ ነው ያለን። በአብዛኛው የሞቱት ሽማግሌዎች የነበሩና ከ50 በላይ እድሜ ያላቸው የነበሩ መንቀሳቀስ የማይችሉ በረሃብና በእድሜም ደረጃ ትንሽ ከፍ ያሉ ናቸው። አንዳንዶቹ የግፊት መድኃኒት ሲጠቀሙ የነበሩ ናቸው። አንዳንዶቹም የኤችአይቪ መድኃኒት ሲጠቀሙ የነበሩ ናቸው። እዛ በዘለለ ደግሞ የተጠቁብን ህጻናቶች ናቸው። ህጻናቶች በውባና በተለያዩ በሽታ ሰዎች ሕክምና የሚባል ስለሌለ እዛ መድኃኒት የሚባል ስለሌለ ህጻናቶች ናቸው የሞቱ።
አካባቢው በህዋት ኃይሎች ቁጥጥር ስር ከሆነ የሞቱት 120 ሰዎች መሆናቸውን በምን አረጋገጣችሁ?
አንደኛ ቤተሰቦቻችን ናቸው። አብዛኛው በየቀበሌው ያሉት ሰዎችም እዚህ ስለመጡ በተፈናቃይ መልኩ መረጃ ይሰጡናል። በየቀኑም መረጃ የሚሰጡን ሰዎች አሉ። እዛ ውስጥ ሆኖ ማለት ሁኔታዎቹ በየቀኑ ምን እንደተፈጠረ ምን እንደሆነ ዝርዝር መረጃዎች የሚሰጡን ስላሉ እዚሁ ቅርብ ነው። አንዳንድ አካባቢው እዛ አበረገሌ ውስጥም ኔትወርክ የሚሰራባቸው ሶስት ቀበሌዎች አሉን። አንደኛው ደቢ በለቃ የሚባል ቀበሌ ነው። ሁለተኛው 013 ቀበሌን ባራጎ የሚባል አለን። ሶስተኛው ደግሞ 04 ቀበሌ የሚባል ፍርጣጣ የሚባል ቀበሌ አለን። በእነዚህ ቦታዎች ስልክ ይሰራል። በየቀኑ መረጃ ነው የምናገኘው። ይሄ በጣም እርግጠኛ ነኝ ለማለት ፈልጌ ነው።
የአካባቢው ሰላም አለመረጋገጥ በተለይ በግብርና ለሚተዳደረው የህብረተሰብ ክፍል ተጨማሪ ጫና ፈጥሯል ብለዋል።
እርሻ ማረስ አልቻሉም። መስኖ መስራት አልቻሉም። እያንዳንዱ እንቅስቃሴ ሰላም ስለሌለ ችግር ውስጥ ስለሚኖሩ ምንም መስራት ያልቻለ ህዝብ ነው ያለው። እዛ ያለው በጣም መንግስት ካልደረሰ በጣም አስቸጋሪ ሁኔታና ለቀጣይ ራሱ በጣም ችግር የሚሆንበት ምክንያት ነው የሚኖረው። የአሁኑ ብቻ ሳይሆን የቀጣይ አመትም አሁን ዘንድሮ ላይ ካላረሱ፣ ዘንድሮ ላይ እንቅስቃሴ ካልተደረገ አብዛኛው ሰው በእርሻና በእንስሳት ነው የሚተዳደረው። እንስሳቱንም ቢሆን የሚጠብቅና የሚያስተካክል እስከሌለ ድረስ ሰላም ስለሌለ ሰው አርፎ ቤተሰቡን ቤቱን መምራት አልቻለም።
ከአበረገሌ ወረዳ የመጡትና በሰቆጣ መጠለያ ጣቢያ የተጠለሉት አቡ ገብሩ 8 ቤተሰብ ያስተዳድሩ እንደነበር ይናገራሉ። በግጭቱ ምክንያት ከቤተሰቤ ተለያይቻለሁም ይላሉ።
ሐምሌ እንደወጣሁ ነው ቤተሰቦቼ ያው ተለያይተን፣ እኔ ግን እንደወጣሁ ሳላና ዝቋላ ነው የከረም ነው። አሁን ቤተሰቦቼ በናምሽቱ ተለያይተን ልጅና አባት ተለያይተን ነው ያሉ።
እርስዎ ጋር ያሉት ምን ያህሉ ናቸው?
አሁን ያሉት ከእኔ ጋር አጋጣሚ በዚህ 2 ቀን ነው የመጡ። 2 ነው የመጡ። በረሃብ ላይ ነው ያሉ። ህዝብም እያለቀ ነው ያለ። ደንዳና በጣም ያው እንታፈናለን። ዝም ብሎ በረሃብ ነው የሚሰቃይ።
አሁን ባሉበት ሰቆጣ መጠለያ ካምፕ ትተዋቸው ከመጡት ቤተሰቦቻቸው በአንጻራዊነት የተሻለ ምግብ ቢያገኙም በብስኩትና በአነስተኛ ድጋፍ ህይወትን መግፋት ከባድ እንደሆነ ጠቁመዋል። የአምስት ቤተሰብ አስተዳዳሪ እንደነበሩ የሚናገሩት ሌላው ከአበረገሌ ተፈናቅለው የመጡት አስተያየት ሰጪ ጸጋው እንድማገኝ በበኩላቸው ጦርነቱ ከትዳር አጋራቸው እንዳራራቃቸው ጠቅሰዋል።
እንግዲህ መሄጃ ያለን የጣለብንን ብለን ያው ምናደርግ አይቻልም።
በመጠለያ ጣቢያውም ያለው የምግብና የመጠ መጠለያ አቅርቦት በቂ አይደለም ይላሉ።
በስፋል የሸለመን የመቀየራ ያለሳምን አይደለም ነገር የለም። በጣም ተቸግረን ያለ ነው። ያረኛ እሱ ችግሩን ያው ችግሩን እንዳንቋቋም ሄደ ነው ቦታችን ሆነን አርሶ አደር ወደ አርሶ አደር እንዲገባ መበኛኛ ሮሮ አሁን የሚሰማን መጣን እንጂ በጣም ተቸግረናል። ጌታ ያው
የብሔረሰብ አስተዳደር ዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ ደስታዬ ጌታሁን የህወሓት ኃይሎች ከተቆጣጠሯቸው አካባቢዎች ጭምር በጦርነቱ ተፈናቅለው ወደ ሰቆጣ የመጡ የህብረተሰብ ክፍሎች 70,000 መድረሱን ጠቅሰዋል። ተፈናቃዮቹ በሰቆጣ ዝቋላና ወለም ከተሞች ላይ እንዲሰፍሩ መደረጉን ያመለክቱት ኃላፊው ባሉበት ሰብአዊ ድጋፉን ለማድረስ እየተሞከረ መሆኑን ገልጸዋል።
በመደበኛው የዕለት ምግብ እርዳታ ኤፍኤች ኢትዮጵያና በአመልድ የሚቀርብ ነው። ለሁሉም ማህበረሰብ ለተፈናቃዮች ብቻ ሳይሆን ከተፈናቃዮች ያለው አጠቃላይ ቀደም ብሎ ችግር ስለነበረ ያንታሳቢ ተደርጎ እየተሰራጨ ነው ያለው። ወደ አምስተኛ ዙር ደርሷል። አሁን ከዛ ባሻገር ደግሞ ለተፈናቃዩ በተለይ የተለያዩ ማህበረሰብ ተቋማት፣ መንግስት ያልሆኑ ድርጅቶች፣ ዓለም አቀፍ ድርጅቶች፣ ግለሰቦች የተለያዩ ምግብ ነክ ያልሆኑ ድጋፎች የሚያመጣሉ እሱን እያሰራጨን ያለ ነው።
ይሁን እንጂ የተፈናቃይ ቁጥር በየጊዜው መጨመሩን ተከትሎ የአቅርቦት ውስንነቶች መኖራቸውንም ጠቅሰዋል።
በተለይ የእናቶችና የህጻናት አልሚ ምግብ ላይ እሱ አሁን እየተሻሻለ ነው። በእርግጥ ቀደም ሲል ክፍተት ነበር። እሱ አሁን ተጠናክሮ መቀጠል መቻል አለበት። ምግብ ነክ ያልሆኑ እንደ መኝታ ፍራሽ ሳቁሶችም ለሁሉም ተደራሽ አልሆኑም። ተጨማሪ ያስፈልጋል። ሌላው ከ3,059 በላይ ተማሪ ተፈናቅሏል እና ለዚህ ደግሞ ከመማሪያ ቁሳቁስ ጀምሮ ከመማሪያ ድንኳን ጀምሮ የተለያዩ ድጋፎች ያስፈልጋሉ። በተለይ መማሪያ ቁሳቁስ፣ የተማሪዎች የመማሪያ ደብተር፣ ሌሎች ስራ ነገሮች ያስፈልጋሉ። የሚቀርቡ አሉ፣ ግን እነዚህ በጣም ወደፊት ተጠናክሮ መቀጠል መቻል ያለባቸው።
ጊዜ ጠብቆ በሚለገስ እርዳታ የተፈናቃዮቹን ችግር መፍታት አይቻልም የሚሉት ኃላፊው በዘላቂነት ይላሉ።
ተፈናቃይ ወደ አካባቢ ተመልሶ አካባቢ ላይ የሚያስፈልገውን ድጋፍ ማቅረብ ነው የሚሻለው። ምክንያቱም አሁን ካላረሰ ይሄ አርሶ አደር የሚቀጥለው ዓመት ለመልሶ ሌላ ችግር ውስጥ ነው የሚወድቀው። ስለዚህ የመጀመሪያው ምላሽ የሚያስፈልገው ይሄ ነው።
የክልሉ አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽን ይፋ እንዳደረገው ከ2.3 ሚሊዮን በላይ መፈናቀሉንና ከ11.6 ሚሊዮን የሚልቅ ህዝብ ለከፋ የምግብና የመድኃኒት እጥረት ተዳርጓል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ከደሴ በተከታዩ ዘገባ ደግሞ ወደ ትግራይ እንሻገራለን። የሰብአዊ ድጋፍ የጫኑ ተሽከርካሪዎች ቁጥር የሚወሰነው ለመሆኑ በማን ይሆን? የትግራይ ክልል ህዝብን አስቸኳይ የምግብ ፍላጎት ለማሟላት በየቀኑ 300 የእርዳታ እህል የጫኑ ተሽከርካሪዎች ወደ ክልሉ መግባት እንደሚገባቸው የክልሉ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት ለአሜሪካ ድምጽ የገለጹ ሲሆን ወደ ትግራይ ክልል የሚገቡ የሰብአዊ ድጋፍ የጫኑ ተሽከርካሪዎች ቁጥር የሚወሰነው በለጋሾች አቅም መሆኑን ደግሞ የኢትዮጵያ መንግስት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ ወደ ክልሉ የሚገቡ የጭነት ተሽከርካሪዎች መጠን ላይ የተቀመጠ ገደብ የለም ነው ያሉት። መንግስት ለትግራይ ክልል የእርዳታ ምግብ ገዝቶ የማቅረብ ሚና ሊወጣ ይገባል በሚል የክልሉ ባለስልጣን ላቀረቡትም ክስ በሰጡት ምላሽ መንግስት በሌሎችም ክልሎች ያለውን ፍላጎት ባገናዘበና አቅም በፈቀደ ድጋፍ ማድረግ ይቀጥላል ብለዋል ሚኒስትሩ። እርዳታው በአግባቡ እንዲደርስ የህወሓት ወገን ግጭት ማቆም አለበት ያሉት ሚኒስትሩ ዶክተር ለገሰ ይሁንና ህወሓት የገባውን ቃል በመተግበር ላይ አይደለም ሲሉ ከሰዋል። ኬኔዲ አባተ ነው ያጠናቀረው።
የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ ትናንት ለቪኦኤ በሰጡት ገለጻ ባለፈው ሳምንት ከሰመራ ወደ መቀሌ ያቀኑት የእርዳታ እህልና ነዳጅ የጫኑ 21 መኪኖች በሰላም ደርሰው ጭነታቸውን ማራገፋቸውን አረጋግጠው፣ ነገር ግን በየቀኑ 300 የእርዳታ ምግብና ሌሎች ቁሳቁሶችን የጫኑ ተሽከርካሪዎች ወደ ክልሉ መግባት እንዳለባቸው አመልክተዋል። ይሁን እንጂ ለጋሽ ድርጅቶች ከዚህ ቀደም በሰጧቸው መግለጫዎች በየቀኑ 100 የእርዳታ አቅርቦት የጫኑ ተሽከርካሪዎች ወደ ክልሉ መግባት እንዳለባቸው ሲያነሱ፣ የኢትዮጵያ መንግስት ደግሞ በየቀኑ 40 የጭነት ተሽከርካሪዎች ወደ ክልሉ እንዲገቡ እንደሚደረግ በቅርቡ መግለጹ አይዘነጋም። ወደ ክልሉ የሚገቡትን የእርዳታ ቁሳቁስ የጫኑ ተሽከርካሪዎች መጠን በተመለከተ ለቪኦኤ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተከታዩን ብለዋል።
ቁጥሩ ገደብ የለውም። ሺህም ሊገባ ይችላል፣ 100ም ሊገባ ይችላል፣ 300ም ሊገባ ይችላል። የሚወሰነው በእርዳታ አቅራቢዎቹ አቅም ላይ ነው እና መርዳት የሚችል ሰብአዊ አቅርቦቱ ድጋፉን ያከማቸ የትኛውም የሰብአዊ ድጋፍ ላይ የተሰማራ አካል ማቅረብ እስከቻለ ድረስ ምንም አይነት ገደብ የለም። አስቸጋሪ ሁኔታ ውስጥ ያለ ህዝብ እርዳታ ሊደርሰው ይገባል። የዓለም አቀፍ ቀይ መስቀልም ያዘጋጃቸዋል። ልጓጓዙ የተዘጋጁ የታወቁ እነሱም ይሄዳሉ። ሌሎችም ቀጥለው እናቀርባለን የሚሉትን ያህል 200-300 ከሄደ ችግር የለው። በፌዴራል መንግስት በኩልም በክልሉም በኩል በአፋር ክልል በኩል በዚህ ረገድ ያጋጠመ ነገር የለም። የሚወስነው የእርዳታ አቅራቢ ተቋማት አቅም ነው። ይሄ እስካለ ድረስ ምንም ገደብ የለም። ስለዚህ ሺህ መግባት ይችላል። ዋቴቨር አቅም ያለው አቅራቢ እስከተገኘ ድረስ በየትኛውም መስክ መሄድ ይችላል።
ምንም እንኳን መንግስት የእርዳታ አቅርቦት ወደ ትግራይ ክልል እንዲደርስ ከፍተኛ ጥረት በማድረግ ላይ መሆኑን ቢገልጽም ይህን የማይቀበሉት የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ መንግስት እርዳታ የጫኑ ተሽከርካሪዎችን ከማሳለፍና ካለማሳለፍ ጉዳይ ወጥቶ የእርዳታ ምግብ ገዝቶ እስከ ማቅረብ ሚናውን መወጣት አለበት ብለዋል።
ለጋሽ አገሮች ወይ ደግሞ ድርጅቶች ይህንን እርዳታ ሲሰጡ እንቅፋት መፈጠር አለበት። የኢትዮጵያ መንግስት ሚና መክፈትና መዝጋት አይደለም የነበረው። ሚናው መሆን የነበረበት በአሁን ሰዓት እህል፣ ዘይት ሁሉም አስፈላጊውን ገዝቶ ደግሞ ራሱ ገዝቶ መንግስት ነበር ማቅረብ የነበረበት። ይሄኛው መንግስት አሳልፋለሁ አላሳልፍም ሳይሆን ጨዋታ መሆን የነበረበት ገዝቶ ነበር መምጣት የነበረበት። መብቱ ነው፣ የትግራይ ህዝብ መብቱ ነው። ድርጅት ከድርጅቶች ጋር ከቲፒኤልኤፍ ጋር ከትግራይ መንግስት ጋር ማለት ይችላል። ህዝቡ ግን እንደ ህዝብ መብት አለው።
የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ታዲያ ይህን ክስ አይቀበሉትም።
አሳልፋሉ አላሳልፍም ሳይሆን እርዳታ ለማሰራጨት የሚያስችል ምቹ ሁኔታ መኖር አለበት። ምቹ ሁኔታ ከሌለ እንዴት እርዳታ ያልፋል? ይሄን ነው የተባለ ያለው እንጂ አሳልፋሉ ፈቅዳሉ አልፈቅድም ይሄ አይደለም። ይሄ ራሳቸው ሆን ብሎ የሚያደርጉት ነው። ለምንድነው እነሱ የአፋር ሚሊሻ ሄዶ የእነሱ መሬት አልያዘ? የትኛውም ወረዳ ሄዶ ትንኮሳ አልፈጸመ? እርዳታው በሚያልፍበት ቦታ የኢትዮጵያ ሀገር መከላከያ ሰራዊት በሌለበት ቦታ እነሱ መንገዱን የሚዘጉበት ምክንያት ምንድን ነው? እርዳታው እንዳይሄድ አይደለም እንዴ? እና መንገዱን መልቀቅ ነው ያለባቸው። ስለዚህ መንግስት ማሳለፍ አለማሳለፍ ይህን መሰረት የሚያደርግ ከሆነ ለምንድን ነው የአየር ትራንስፖርት የሚፈቅደው እነሱ ያዙ እያለ? ስለዚህ ከዚህ አንጻር የሚቀርበው ነገር ስህተት ነው። እስካሁን መንግስት ከራሱም ከሚያገኘውም ዓለም አቀፍ ድርጅት ዓለም አቀፍ ተቋማት ጭምር እየሰጠነ ያለው
በኤፍሲ የሚደረገው የእርዳታ አቅርቦት በአግባቡ እንዲደርስ ግጭቶች መቆም እንዳለባቸው በማመን መንግስት እርምጃ መውሰዱንም የገለጹት ዶክተር ለገሰ ከዚህ አንጻር ኃላፊነቱን አልተወጣም ያሉትን የህወሓትን ወገን ከሰዋል።
ዋናው ነገር ምንድን ነው? እርዳታው እንዲሳለጥ እና በአካባቢ ምንም አይነት ግጭት እንዳይፈጠር እነሱ ከያዟቸው አካባቢዎች ለቆ መውጣት አለባቸው። በአፋር በኩል የአፋር ህዝብ እኛ አሁን የማንደርስለት አለ፣ እነሱ ቆርጦ ያዙት። ያም ዜጋ የሀገሪቱ ዜጋ ነው። እሱም እርዳታ ማግኘት መቻል አለበት። ሁለተኛ እየተፈናቀለ አስቸጋሪ ሁኔታ ውስጥ ያሉ ዜጎች አሉና ለእነሱ መድረስ አለብን ብሎ ራሳቸው እየተፈናቀ በተለያየ መልክ ጉስቁልና እየደረሰባቸው መንገዱን ክፍት ያደረጉና ለሰላም ምቹ ሁኔታ እየፈጠሩ ያሉት በዚህ መንገድ ነው። ነገር ግን ከዛኛው ከወራሪው ኃይል እስካሁን ድረስ ይሄ ነው የሚባል በተገባው ቃል መሰረት የተፈጸመ ነገር የለም። ግጭት እንዳይፈጠር ለህዝቡ የሚያስብ ከሆነ የያዙትን ቦታ መልቀቅ አለባቸው። ከእኛ ሳይድ ምንም አይነት ግጭት እንዳይኖር ጥረት እያደረግን ነው። የትኛውም ዓለም አቀፍ ተቋማትም ደግሞ እርዳታ የሚሰጡ በሌላኛውም ወገን ላይ ጫና ማሳረፍ አለበት።
የኢትዮጵያ መንግስት ለሰብአዊነት ሲባል ግጭት ለማቆም መወሰኑን ይፋ ማድረጉን ተከትሎ መሰል እርምጃ እንደሚወስድ የገለጸው ህወሓት በአፋር ክልል ከያዛቸው ታጣቂዎቹን እንዲያስወጣ በመንግስት ላይ ቀረበው ጥያቄ ግን እስካሁን በይፋ የሰጠው ምላሽ የለም። ባለፈው ሳምንት የእርዳታ ምግብና ነዳጅ ጭነው ወደ ትግራይ ክልል ያቀኑ መኪኖች መቀሌ መድረሳቸውን የዓለም ምግብ ፕሮግራምም ያረጋገጠ ሲሆን አሁን የተጀመረውን የእርዳታ አቅርቦት ማቀላጠፍ እንዲቻል የህወሓት ታጣቂዎች ከያዟቸው የአፋር ክልል አካባቢዎች ለቀው ከመውጣት በተጨማሪ እርዳታ ጭነው ወደ ክልሉ የሚገቡ ተሽከርካሪዎች ጭነታቸውን እንዳራገፉ መመለስ እንዳለባቸውም የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ቤንሻንጉል ጉሙዝ እናቀናለን። ሶስት የቤንሻንጉል ማረሚያ ቤት አዛዦች ምዕራብ ወለጋ ውስጥ መታገታቸውን የቤተሰቦቻቸው አባላት ገለጡ። በቤንሻንጉል ጉሙዝ የካማሺ ዞን ማረሚያ ቤቶች አዛዦች በምዕራብ ወለጋ ቦጂ ድርመጂ ወረዳ ውስጥ ባለፈው ሳምንት ሐሙስ በታጣቂዎች መታገታቸውን ከቤተሰቦቻቸው አንዳንዶቹ ለአሜሪካ ድምፅ ተናግረዋል። የቦጂ ድርምጂ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ደበላ ተክሉ ሶስቱን የካማሺ ዞን ማረሚያ ቤት አዛዦች ያገቱት የሸኔ ታጣቂዎች ናቸው ይላሉ። ለማስለቀቅም ጥረት እየተደረገ መሆኑን ገልጠዋል። ናኮር መልካ ነው ያነጋገራቸው።
ከታገቱ ሶስት የካማሺ ዞን ማረሚያ ቤት አዛዦች መካከል ያንዱ ባለቤት መሆናቸውን የተናገሩትና ስማቸው ቢጠቀስ እርሳቸውም ሆነ ታጋቹን ለበለጠ አደጋ ያጋልጣል የሚል ስጋት እንዳላቸው ገልጸው አስተያየታቸውን በስልክ የሰጡት እናት እገታው የተፈጸመው ባለፈው ሳምንት ውስጥ መጋቢት 22/2014 ዓ.ም. መሆኑን ተናግረዋል። እገታውም የተፈጸመው ቦጂ ድርመጂ ወረዳ ውስጥ ገባደበላ በመባል ከሚታወቀው ስፍራ ዝቅ ብሎ ያለው ጫካ ውስጥ መሆኑን ጠቅሰው ስላጋቾቹ ማንነትና የተፈጸመበትን ሁኔታ አውቃለሁ ያሉትን ያብራራሉ።
አራት ሆኖ መኪና ላይ ወጡ።
ምን አይነት መኪና ላይ?
ባስ ላይ ነው።
ምን ያህል ሰዎች ትሆናላችሁ?
ወደ 27 ከ27 28 እንሆናለን።
ከየት ተነስታችሁ ወዴት ይሄዳችሁ?
ከነጆ ተነስተን ከማሽ እየገባን።
እሺ።
ከዛ በኋላ መኪና ሂዳው የሆነ ጫካ አካባቢ በቃ ትላልቅ ዛፎች አካባቢ ዞር አድርስ ደርቦን አስቆሙ። እኛ ኦኔግ ነን ብለው ነው መጀመሪያ ራሱ መኪና ውስጥ ሲገቡ ራሱ ኦኔግ ሸኔ ነን እኛ ወቁናል።
ምን አይነት ልብስ ነው የለበሱት?
የሆነ ቡራቡሬ ነገር ነው፣ ጸጉራቸው ትላልቅ ነው። በቃ
ምንድነው ፍላጎታችን አሉ።
እኔ አላውቅም እንግዲህ እሱን ማውቀው ነገር የለኝም። በቃ ደግሞ ባሌ ቁጭ ብሎ ነበር እኔ አጠገብ። እሱንም ትኩር ብሎ አይተውት በቃ እዚህ አካባቢ ከመሽ ውስጥ አስተዳዳሪ ብዙ ናቸው ምናምን ብለው 10 የሚሆኑ ጉሙዞችን አወረዱ። ከነሱ ጭምር ኑ ውረዱ፣ ይሄ ከሌ 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 ብለው ኑ ውረዱ ተባለ። ከዛ እነዛን መታወቂያቸውን ካዩ በኋላ ወደ መኪናው ካስገቡ በኋላ ማለት ነው የማረሚያ ፖሊስ አስተዳዳሪ ናቸው ምናምን ብለው አስወረዳቸው። ስምስማቸውን ጠርቶ ማለት ነው አብዱራሂም ና ውረድ አለ፣ ቦካ ና ውረድ አለ። ያኛውን ደግሞ ና ና ና ና አንተ ሰውዬ ብለው አወረዱት። ሶስቱን ካወረዱት በኋላ ማለት ነው ሹፌሩን የሆነ ጥያቄ ስለምንጠይቃቸው እነዚህን ይዘህ ሂደን፣ ከዛ ሹፌሩ ለመነ ወርዶ እንዴት ብዬ ነው ወደዛ ህብረተሰብ ተመልሼ ምገባ፣ ይዘህ ሂድ፣ ሌላ መኪና አለ ከኋላ ነው የምንልካቸው ጥያቄ ጠይቀን ምናምን ብሎ ሹፌሩ ይዞን ሄደ።
እገታው ከተፈጸመ ወዲህ ለሁለት ቀና በስልክ የባለቤታቸውን ደህንነት ማረጋገጣቸውን ጠቅሰው ካለፈው ሳምንት ቅዳሜ ጀምሮ ግን ይህ ዜና እስከተጠናቀረበት ጊዜ ድረስ ደግመው ድምጻቸውን አለመስማታቸውን ገልጸዋል።
ባሌ አነጋግሮኝ ነበር በእነሱ ስልክ ማለት ነው። እና ሰላም ነን እኛ ደህና ነን ልጆቼ ደህና ናቸው ምናምን ብሎ ጠየቀኝ። ደህና ናቸው ብዬ እንትን አልኩኝ። በቃ እኛ ደህና ነን ምንም አታስቡ ምናምን ብሎኝ እንትን አለ። ንጋታ እጠብቃለሁ፣ እሁድ እጠብቃለሁ፣ ምንም እንትን የለም።
አሁን የት እንዳሉም አልታወቀም።
ምንም አልታወቀ። በኦሮሚያ በኩል ደግሞ ከዚህ ሽማግሌዎች ተልኮ ነበር። ዛሬ ስንደውል ራሱ ከና አባገዳን ምናምን ተገናኝተን እዛ ያሉትን አካባቢ አባገዳን ተገናኝተን ስንነጋገር ከዚህ አካባቢ የት እንደወሰዱ አናውቅም የሉም አካባቢው ላይ ምናምን አሉ።
አንድ የካማሺ ከተማ ነዋሪ እገታው አሁን ይፈጸም እንጂ በእነኚህ የኢትዮጵያ መንግስት ሸኔ ብሎ የሚጠራቸውና በአሸባሪነት የፈረጃቸው ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩ ታጣቂዎች ከዚህ ቀደምም በካማሺ ዞን አመራሮች ላይ ጥቃት ፈጽመው ነበር ሲሉ ገልጸዋል።
2011 ካቢላ በተባለ ቦታ ላይ አንድ ከማሺ ወረዳ አስተዳዳሪ ነው የተገደለብኝ። ከዛ በኋላ በ2012ም ኮማንደር ታደሰ ጅዋኔ የሚባል እሱም ተገደለብን እዛው። ይሄ እንግዲህ ሶስተኛው ነው። ማረሚያ ቤቶች ፖሊሶች ናቸው። አንዱ ኮማንደር ቡተማ ደለና ነው የሚባለው። ሁለተኛው ደግሞ ኢንስፔክተር ቦካ ቢስሌ ነው። ሶስተኛ ደግሞ ኮማንደር አብዱራሂም ነው የሚባለው። ምንም የተለያየ መረጃ ነው የሚሰጡ። ለማጣራት ስንሞክርም ደግሞ እንግዲህ ትክክለኛ የት እንዳሉ የሚታወቅበት ሁኔታም እስካሁን ግራ እያጋባን ነው ያለ። የአካባቢው መንግስት እንግዲህ ለዚህ ነገር ልዩ ትብብር አድርጎ ቢያግዝ ይሻላል የሚል
እገታው እንደተፈጸመበት የተገለጸው የቦጂ ድርመጂ ወረዳ ብልጽግና ጽህፈት ቤት ኃላፊ አቶ ደበላ ተክሉ እገታው በሸኔ ታጣቂዎች ተፈጽሟል ካሉ በኋላ ታጋቾችን ለማስለቀቅ መንግስት እያደረገ ነው ያሉትን ጥረት አብራርተዋል።
ጀሬን ይጠጠን ሚጠት አባው ሸኔ ሂዳቴቶቸው
ታጥቀው የሚንቀሳቀሱ ኦነግ ሸኔ የሚባሉ ታጣቂዎች ገባደበላ በተባለው ስፍራ አካባቢ እነዚህን ሶስት ሰዎች መኪና አስቆመው ከመኪናው ላይ አውርደዋቸው ነበር የሚሉ መረጃዎች ከህብረተሰቡ መካከል ደርሰውን ነበር። መኪናውንም ከፈተሹ በኋላ እነዚህን ሶስት ሰዎች እዛው እንዳስቀሯቸው ነው መረጃ የደረሰን። እነዚህ ሰዎችም የካማሺ ዞን የጸጥታ ኃይሎች መሆናቸውን ነው የሰማነው። ከካማሺ አመራሮች ጋር በመሆን በጉዳዩ ዙሪያ በመነጋገር ሰዎችን ለማስለቀቅ የተለያዩ ጥረቶችን እያደረግን ነው ነው ያሉት። ታጣቂዎቹ እገታውን የፈጸሙት በሁለቱ ክልሎች ህዝቦች መካከል ግጭት ለመፍጠር ነው ሲሉም አክለው ገልጸዋል። አላፊው
ኑቲ ከንቲ አማኑ ፊ ካኖጀኑ ኡማኒ ቢያ ካነከሰ ጅሩ ተቆ ቤኒሻንጉል ጉሙዘቹን ኡማቶሮሞቲ ኡማቶሮሞቹኒ
እኛ ግን የምናምንበትና የምንተገብረው በዚህ ሀገር ያለው ህዝብ አንድ ነው ብለን ነው። የቤኒሻንጉል ጉሙዝ ህዝብ የኦሮሞ ህዝብ ነው። የኦሮሞ ህዝብም የቤኒሻንጉል ጉሙዝ ህዝብ ነው። እነዚህ ታጥቀው የሚንቀሳቀሱ ኃይሎች እንዲህ አይነት ተግባራትን በኦሮሞ ህዝብ ላይም ይፈጽማሉ። ጉዳዩን ከማባባስ ይልቅ አሁን የታገቱትንም ከዚህ ቀደምም የታገቱብንን ሰዎች ለማስለቀቅ መተባበር አለብን ስል ጥሪ አቀርባለሁ ነው ያሉት። በዚህ ዙሪያ ከታጣቂዎቹ በኩል እስካሁን የተባለ ነገር የለም። ታጣቂዎቹ ከዚህ ቀደም ስማቸው በሚነሳበት ጉዳይ አስተያየት መስጠት በሚፈልጉበት ጊዜ የእጅ ስልኮቻቸውን በመጠቀም ምላሽ ይሰጡ የነበረ ሲሆን ከቅርብ ጊዜ ወዲህ ግን የስልክ ቁጥራቸው ነው በሚል በሚሰጡን ቁጥሮች በተደጋጋሚ ስንደውል ስልካቸው ስለማይሰራ ልናገኛቸው አልቻልንም። በሌላ በኩል መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው የሚጠሩ ሸማቂዎች ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የተናገሩት አቶ ዳትርቢ የሰራዊቱ አባላት ጅምላ ግድያን በመሳሰሉ ተሳትፈዋል በሚል ለሚቀርብባቸው ክሶች ከዚህ ቀደም ለአሜሪካ ድምጽ በሰጡት ምላሽ ኢትዮጵያ ውስጥ በሚደረጉት እንቅስቃሴ ሰላማዊ ሰዎችን እንደማይጠቁና ጉዳያቸው ከኢትዮጵያ መንግስት ወታደሮች ጋር መሆኑን ገልጸው ነበር። ከሁለት ዓመት በፊት በሁለቱ ክልሎች አዋሳኝ አካባቢዎች ውስጥ በተፈጠረው ግጭት በርካታ ሰዎች የተገደሉ ሲሆን በመቶ ሺዎች የሚቆጠሩ ዜጎችም ተፈናቅለው ነበር። መንግስት የተፈናቀሉ ዜጎችን ወደ ቤት ንብረታቸው እየመለሰ እንደሚገኝና የቀሩትንም ለመመለስ እየተሰራ መሆኑ መገለጹም ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:37 መሆኑን ያመለክታል። አሁን ለሁለተኛው ክፍል ቀዳሚ ወደ ሆነው ዘገባ አልወሰዳችሁ። የሩሲያ ኃይሎች ለቀው የወጡባቸው ከዩክሬን ዋና ከተማ ኪየቭ ሁለት ከተሞች አቅራቢያ የሚገኙ ሁለት ከተሞች በደረሰው ሞትና ውድመት እጅግ ማዘናቸውን ገለጡ። የዩክሬን መንግስትም የሩሲያ ጦር ወንጀል ለመፈጸሙ ማስረጃ አለኝ ይላል። የአሜሪካ ድምጿ ሄዘር መርዶክ ከኪየቭና ከቬንሲያ ዘገባዎችን አጠናቅራለች። ይህ እንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቢሮ በዩክሬኗ ቡቻ ከተማ በሩሲያ ኃይሎች የተፈጸመው የጦር ወንጀል ሊሆን እንደሚችል የሚያመላክቱ ማስረጃዎች እየሰበሰበ መሆኑን አስታውቋል። ሊሳ ሽላይን ከጄኔቫ በዚህ ላይ ዘግባለች። ቆንጅታየ ሁለቱንም አጣምራ እንደሚከተለው ታቀርባለች።
ዩክሬን ዋና ከተማ ኪየቭ የሚገኘው የስፍራ በውጊያው የተገደሉ ሲቪሎችና ወታደሮች ወደፊትም የጥቃት ሰለባ የሚሆኑ ሰዎች በክብር የሚያርፉበት እንዲሆን ተከልሏል። ባለፈው ሳምንት መጨረሻ ዩክሬን ኪየቭ አካባቢ ያሉ ከተሞችን እንዳስለቀቀች አስታወቀች። ተከትሎም በጥቃቱ የተገደሉ በመቶዎች የተቆጠሩ ሰላማዊ ሰዎች የብዙዎች አስከሬን በየጎዳናው ወዳድቆ የሚያሳዩ ዘግናኝ ሪፖርቶች ይወጡ ጀመር። ሁለት በደቡባዊዋ የወደብ ከተማ በኦዴሳ በሩሲያ የአየር ጥቃት የተመቱ የነዳጅ ማጣሪያና የነዳጅ ማከማቻዎች በእሳት ጋይተዋል። የኪቭ መካነ መቃብር ኃላፊ ክሊሚኒክ ቮሎዲሚር አሁን ጦርነቱ አቅጣጫውን ራቅ ብሎ ወደ ምስራቁና ደቡቡ አካባቢ አዙሮ ይሆናል፣ ግን እዚህ ኪየቭም ቢሆን አሁን ያለው ሰላም ጊዜያዊ ብቻ ይመስለኛል ብለዋል። ጦርነቱ ከጀመረ ወዲህ የመቃብሩ ቦታ 3 ጊዜ በሚሳኤል እንደተመታም ተናግረዋል።
It is impossible to feel safe here. For example, on March
2nd, ለምሳሌ ቡቻ ላይ ጦርነቱ በጣም በተጋጋመበት ጊዜ መጋቢት 2 ቀን የከተማዋ መካነ መቃብር በሚሳኤል ተመታ። ሰራተኞቹ በመቶ ሜትር ርቀት ላይ ነበሩ። መቃብሩ ጉድጓዶች ተደብቀው ቆይተው በኋላ ተክሱ ሲበርድ ነው ወጥተው ቆፋሮን ይከተሉት።
ነዋሪዎች በጦርነቱ በደረሰው ፍጅትና ውድመት እጅግ መሰጠጣቸውንና ማዘናቸውን እየተናገሩ ናቸው። በከተማዋ አሁንም የጥቃት መከላከያዎች እንደቆሙ ናቸው። በቦምብ የፈራረሱት ህንጻዎችም እዚያው እንደወደቁ ይታያሉ። ሩሲያ ከኪቭ ወጥቻለሁ ብትልም አንዳንዶች ሌላውን አካባቢ መደብደቧ የማይቀር ነው ብለው ነው የሚጠረጥሩት። የኪቭ ነዋሪዋ አይሪና ሸርባኑክ አንዷ ናቸው።
እኔ አላምናቸውም። ኃይላቸውን እንደገና እያደራጁ ነው የሚመስለኝ። ሩሲያ ተጨማሪ ወታደሮቿን ወደ ምስራቅ ያዘመተች እንደሆነ ደግሞ ይብሱን የከፋ ነው የሚሆነው። ለዩክሬን ወታደሮች ያንን አካባቢ መከላከል አስቸጋሪ ነው።
በምዕራቡ የሀገሪቱ አካባቢ ጥቃት ደጋግሞ ባይደርስም በየቀኑ የአየር ጥቃት ማስጠንቀቂያ ይሰማል። መንግስቱ ባለስልጣናት ሲቪሉን ህዝብ ውጊያውን መቋቋም እንዲችል እያዘጋጁ መሆናቸውን ይናገራሉ። የቬኔትሲያ ከተማ ከንቲባ ሰርቬ ሞህርኖቭ እንዲህ ሲሉ ነው ያስረዱት።
የተለያዩ ስልጠናዎችን እንሰጣለን። የመጀመሪያ የህክምና እርዳታ፣ የኬሚካል ጥቃትና የአየር ጥቃት ሲደርስ ምን ማድረግ እንደሚገባ መመሪያና ልምምድም እንሰጣለን። ይህን ህንጻ፣ የከተማችንን ማዘጋጃ ቤት ህንጻ እንዴት ከጥቃት እንደምንከላከልም ስልጠና እንሰጣለን።
ይህ ትምህርት ቤት በውጊያው የተፈናቀሉ ቤተሰቦች መጠለያ ሆኗል። ብዙዎቹ በጥቃቱ እጅግ እንደተናደዱ እየተናገሩ ነው። ታታኒያ ከቀያቸው የተፈናቀሉ አርሶ አደር ናቸው፣ እንዲህ ይላሉ።
ልጆቻችንን ስለገደሉና ስለሌላውም ስላደረጉት ነገር ሁሉ በባዶ እጃችንም ቢሆን ተዋግተን እንበታተናቸዋለን።
ጦርነቱ ከ10 ሚሊዮን በላይ ዩክሬናውያንን ከመኖሪያ አፈናቅሏል። የተባበሩት መንግስታት ድርጅት እንዳለውም ግማሽ በግማሽ ህጻናት ናቸው። የዩክሬን መንግስት ቡቻና ሌሎችም ኪቭ አካባቢ ያሉ ከተሞች ላይ የደረሰው የጅምላ ግድያ የጦር ወንጀል ነው ብሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ቡቻ ከተማ ላይ የተፈጸመው የጦር ወንጀል ሊሆን ይችላል በተባለው ዙሪያ ማስረጃ እየሰበሰበ መሆኑን አስታውቋል። የሰብአዊ መብቶች ከፍተኛ ኮሚሽነሯ ሚሼል ባሽሌ ቡቻ ከተማ ጎዳናዎች ላይ የተገደሉ ሰላማዊ ሰዎች አስከሬኖችን የሚያሳዩት ምስሎች እንደሰቀጠጧቸው ገልጸዋል። አላቀባያቸው ሊስ ትሮሴል እጆቻቸው ታስረው ሴቶች በከፊል እርቃናቸውን ሆነው የሚያሳዩት ፎቶዎች ሆን ተብሎ የግድያ ኢላማ እንደተደረጉ የሚጠቁሙ መሆናቸውን ገልጸዋል። በዓለም አቀፍ ሰብአዊ ሕግ መሰረት ሆን ብሎ ሰላማዊ ሰዎችን መግደል የጦር ወንጀል ነው ብለዋል ቃል አቀባይዋ።
We are not saying that a specific incident is a war crime. We can't establish that yet. That is why
ይህ ራሱ የጦር ወንጀል ነው እያልን አይደለም። አሁን ከዚያ ድምዳሜ ላይ ለመድረስ አንችልም። በዝርዝር የማጣራት ስራ መስራት ያለበት በዚህ ምክንያት ነው። ማን ላይ ደረሰ? ማን ያደረሰው? ድርጊቱ የተፈጸመበት ቀን መቼ ነው? ይህን ሁሉ በዝርዝር መከታተልና መረጃ ማሰባሰብ ያስፈልጋል። አሁን እኛ ያንን ለማድረግ እየተዘጋጀን ነን። ሌሎችም እያደረጉ ነው።
የዓለም አቀፍ ወንጀል ፍርድ ቤት ICC የሩሲያ የጦር ኃይል ዩክሬን ውስጥ ፈጽሟል ስለተባለው የጦር ወንጀል ምርመራ ጀምሯል። የICC ዋና አቃቤ ሕግም የጦር ወንጀል መፈጸሙን የሚያሳምን ምክንያታዊ መሰረት አለ ብለዋል። የጦር ወንጀል በሰብአዊ ፍጡር ላይ የተፈጸመ ወንጀልና የዘር ማጥፋት ድርጊት ሊያሳዩ የሚችሉ ማስረጃዎችን መሰብሰብ ጀምረናል ብለዋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ቃል አቀባይዋ ሊስ ትሮሴልም የማጣራት ስራው መቀጠልና ጥቃቱን ያደረሱት ፍርዳቸውን እንዲያገኙ ማድረግ አስፈላጊ መሆኑን አመልክተዋል።
We've been talking about war crimes in the context of shelling of
ከተፈጸሙት የመድፍ ጥቃቶች፣ የቦምብ ድብደባዎችና በሲቪሎች ላይ ከደረሱት ጥቃቶች ጋር በተያያዘ በጦር ወንጀሎች ዙሪያ እየተነጋገርን ነው። ነገር ግን ምርመራ መካሄድ ይኖርበታል። ለምሳሌ አንድ ህንጻ የተመታው ለወታደራዊ ስራ ስለዋለ ነው የሚል ክርክር ሊቀርብ ይችላል። እንግዲህ ሰው በጥይት ጭንቅላቱን ተመትቶ ወይም ሰውነቱ በእሳት የተቃጠለ ሰው ጎዳና ላይ ሲዘረር ያ ወታደራዊ ጉዳይ መሆኑ ምኑ ላይ እንደሆነ ለመረዳት ያስቸግራል።
ሩሲያ በበኩሏ ወታደሮቿ ዩክሬን ውስጥ የጦር ወንጀል ፈጽመዋል መባሉን የሐሰት ፕሮፓጋንዳ በማለት እያጣጣለች ነው። የዩክሬን ልዩ ኃይሎች የክሬምሊንን ስም ለማጉደፍ ቡቻ ላይ በሐሰት አቀነባብረው ያቀረቡት ነው ስትል ትወነጅላለች።
አመሰግናለሁ ቆንጅት። አድማጮች አሁን ንግድና ምጣኔ ሀብት። የምሽቱ ንግድና ምጣኔ ሀብትም በተመሳሳይ ርዕስ ላይ ያቆየናል። የሩሲያና የዩክሬን ጦርነት በኢትዮጵያ ንግድና ኢንቨስትመንት ዘርፍ ላይ ጎጂ ተጽዕኖ ማሳደሩን የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት አስታወቀ። ኢትዮጵያ ከሩሲያና ከዩክሬን ብረትና ስንዴ ስታስገባ በአንጻሩ ደግሞ ቡናና ሻይ ቅጠል በመላክ ስትናገድ መቆየቷን የገለጹት የምክር ቤቱ የኮሙኒኬሽን ዳይሬክተር አቶ ደበበ አበበ በንግድና ኢንቨስትመንት ዘርፍም በትብብር ለመስራት ከሁለቱም ሀገሮች ጋር የተለያዩ ስምምነቶች እንደነበረው አተናግረዋል። በተጨማሪም ሁለቱ ሀገሮች የአውሮፓና የኤዥያ መተላለፊያዎች በመሆናቸው በባህር ትራንስፖርቱ ላይም ከፍተኛ ተጽዕኖ ማሳደሩን ተናግረዋል። አቶ ደበበ አበበን ያነጋገረው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው። እንዲህ ያቀርበዋል።
የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት አዲስ አበባን ድሬዳዋን ጨምሮ በሁሉም ክልሎች 18 ማህበራትን በስሩ ያቀፈ ነው። የዚህ ማህበር የኮሙኒኬሽንና የህዝብ ግንኙነት ዳይሬክተር የሆኑት አቶ ደበበ አበበ የሩሲያና የዩክሬን ጦርነት በኢትዮጵያ ላይ ሊያስከትል የሚችለው ተጽዕኖ የሚተበቅ ነው በማለት ኢትዮጵያ ከሁለቱ አገራት ጋር ያላትን የንግድ ግንኙነት እንደሚከተለው ይገልጻሉ።
ሁለቱ አገራት በሩሲያና በዩክሬን መካከል ያለው ግጭት በዓለም ላይ የራሱ የሆነ ተጽዕኖ እያሳደረ ነው። የንግድ ተጽዕኖም የኢንቨስትመንት ተጽዕኖም እያሳደረ ነው። በተለይ የኢትዮጵያን በምንመለከትበት ወቅትም ከዛ የተለየ ሊሆን እንደማይችል ያው መገንዘብ ይቻላል። እንደሚታወቀው በተለይ ከሁለቱ ሀገራት ጋር ያለን የንግድ ግንኙነትን በምንመለከትበት ወቅት አሁን ለምሳሌ ከሩሲያ ጋር ያለን የንግድ ግንኙነት ብንመለከት በ2020 ወደ 44.2 ሚሊዮን ዩኤስዲ ኢምፖርት አድርጋለች ከሩሲያ። ይህም የሚያሳየው በዋነኛነት የብረት ምርቶችና ስንዴ ነው። በዛው አመት እንግዲህ ወደዛ ይላክ ነው ደግሞ ወደ 10.4 ሚሊዮን ዩኤስዲ ነው። ይህም በአብዛኛው ቡናና የሻይ ቅጠል ነው። ሩሲያን በተመለከተ
ዩክሬንንም በተመለከተ ልክ እንደ ሩሲያ ሁሉ ኢትዮጵያ ያላትን ግንኙነት አቶ ደበበ ሲገልጹ
ዩክሬንንም በተመለከተ በተመሳሳይ መልኩ ተመሳሳይ የሆኑ ምርቶች ነው ወደ እነሱ የምንልከው። ምናስመጣውን በተመሳሳይ መልኩ ተመሳሳይ ምርቶች ነው። ለምሳሌ አሁን የዩክሬንን በምናይበት ወቅት በ2018ን ስናይ ወደ 157 ሚሊዮን ዩኤስዲ ነው ከነሱ ወደ ሀገራችን ገቢ ያደረገ ወደ ኢትዮጵያ ገቢ ያደረገ ነው ማለት ነው። በአብዛኛው ከነሱ ስንዴና ብረት ገቢ የሆነው የ2020 ዓመተ ምህረት ከኢትዮጵያ ወደ ዩክሬን የተላኩት ደግሞ ወደ 1.15 ሚሊዮን ዩኤስዲ አካባቢ ነው። እዚህም በተመሳሳይ የቡና የሻይ ቅጠልና የቅመማ ቅመም ምርቶችን ነው የምንልከው። እንግዲህ የትሬድ ባላንሱን በምናይበት ወቅት በአብዛኛው ወደ እነሱ ያጋደለ ነው፣ ወደ ዩክሬንና ወደ ሩሲያ ያጋደለ ነው።
አሁን ኢትዮጵያ ውስጥ ከተፈጠረው ሁኔታ ጋር እንደሚከተለው ያያይዙታል።
ከእነሱ ነው አብዛኛው ምርቶች የምናስመጣው። አብዛኛው ምርቶቻችን ደግሞ የብረት ምርቶች የምንላቸውና የስንዴ ነው የምናስገባው ማለት ነው። እንግዲህ በእነሱ ጋር ቀጥታ ያለን የትሬድ ግንኙነት የንግድ ግንኙነትን በተመለከተ በእነዚህ ምርቶች ላይ ከፍተኛ የሆነ ለውጥ ማስከተሉ የማይቀርም ማለት ነው። አሁን እየተስተዋለ ያለውም በብረት በኮንስትራክሽን እቃዎች ላይ የሚስተዋሉ የዋጋ ንረቶችን በተመለከተም ከዚህ ጋር ተያያዥ ነው ብለን መውሰድ እንችላለን። በሌላም በኩል የዚህ የስንዴ ምርቶቻችንን አሁን በራሳችን የማምረት አቅማችን እንደጠበቀው ነው። ወደፊት አሁን ባለ ሁኔታ ግን በአብዛኛው ስንዴ የምናስገባው አሁንም ከተቀመጡት ቁጥሮች ማየት እንደሚቻለው ከዩክሬንና ሩሲያ ነው። ስለዚህ በሁለቱ ሀገሮች መካከል ነው ያለው የግጭት ዞሮ ዞሮ የሀገራችንን ኢኮኖሚ በእጅጉ እንደሚጎዳው ማየት ይቻላል።
በምርት አቅርቦት ላይ ብቻ ሳይሆን በባህርና ትራንስፖርትም ረገድ የመጓጓዣ ዋጋ ላይ ጭማሪ በማሳደር የዋጋ ንረቱ ሊጨምር ይችላል ይላሉ።
እንግዲህ የባህር ትራንስፖርትን በተመለከተ እንግዲህ እዚህ ሁለት ሀገሮች በዋነኛነት የአውሮፓና የኤዥያ መተላለፊያ መሆናቸው ይታወቃል። ስለዚህ በባህር ትራንስፖርት ላይም የራሱ የሆነ ተጽዕኖ ይኖራል። በዚህ ምክንያት እንግዲህ ማየት እንደሚቻለው በትራንስፖርት ወጪ ላይ የሚኖረው ጭማሪ በቀጥታ በሀገር ውስጥ የሚገቡ ሸቀጦች ላይ የራሱ የሆነ ጭማሪ ይኖረዋል ማለት ይቻላል። ለምሳሌ ማለት እንችላለን፣ ለምሳሌ የባህርና ትራንስፖርት ባለስልጣን ያወጣው የኢትዮጵያ መርከቦች አገልግሎት ወጪ ወደ 42% ጭማሪ አሳይቷል በዚህ ወቅት ማለት ነው። እነዚህ ጦርነቱ በተከሰተበት ወቅት ወደ 42% የመጓጓዣ ጭማሪ አሳይቷል። ይሄ የሚያሳየው ምንድን ነው? ቀጥታ የዋጋ ንረቱን ሊያባብሰው እንደሚችል መገመት የሚቻል ነው።
ይህ ጦርነት የተከሰተው ሩሲያና ዩክሬን ከኢትዮጵያ ጋር የምጣኔ ሀብታቸውን ለማስተሳሰር የሁለትዮሽ ግንኙነት ለመመስረት ምክክር እያደረጉ በነበረበት ወቅት መሆኑን አቶ ደበበ ተናግረዋል። ባለፈው ወር የነበረውን ሁኔታ እንኳ እንደሚከተለው ይገልጹታል።
ለምሳሌ ባለፈው ወር የኢትዮጵያ ንግድና የዘርፍ ማህበራት ምክር ቤት የተሳተፈበትም አንድ ሚቲንግ ላይ የሩሲያ የአፍሪካ ሩሲያ ኢኮኖሚክ ኮኦፕሬሽን ኮኦርዲኔሽን ኦፊስ አፍሮኮም የሚባል በአዲስ አበባ ላይ ከፍታለች። ልክ የአፍሪካ ክፍተት በአዲስ አበባ ላይ ከፍታ እየተንቀሳቀሰች የነበረችበት በ15 ቀን ባልሞላ ጊዜ ውስጥ ነው ይሄ ጉዳይ የተከሰተው። በአጠቃላይ የኢኮኖሚ ትብብሩን ያዳክመዋል ብለን መውሰድ እንችላለን። በዩክሬንም በኩል በተመሳሳይ መልኩ ነው። በ2017 ዓ.ም የዚህ የሚሞረንደም ኦፍ አንደርስታንዲንግ የምንድን ነው የመግባቢያ ስምምነት ተፈራርማለች ዩክሬን ከኢትዮጵያ ጋር። በዚህ ስምምነት መሰረት እንግዲህ በንግድና ኢንቨስትመንት ዙሪያ አብሮ በትብብር የመስራት በቱሪዝም ዙሪያ አብሮ በትብብር የመስራት ፍላጎቶች ነበሩ። ይህንንም መሰረት በማድረግ ባለፈው ዓመት በ2021 የዩክሬን ባለሀብቶች በፎረም ሁሉ አዘጋጅተን በፎረም ላይ ተሳታፊ የነበሩበት ሁኔታ ነው የነበረው። ስለዚህ ይሄ ሁሉ በሚቋረጥበት ወቅት አጠቃላይ ወደ ሀገር ውስጥ የሚገባውን የኢንቨስትመንት መጠንም በእጅጉ ይቀንሰዋል ማለት ነው። ስለዚህ በአጠቃላይ በምናይበት ወቅት ከኢንቨስትመንትም አንጻር ከፍተኛ ጉዳት ይኖረዋል። ከንግድ ትስስርም አንጻር ከንግድ አንጻርም በንግድ ስም በሸቀጦች ልውውጥ አንጻርም ከፍተኛ የሆነ ኢምፓክት እንደሚኖረው መመልከት ይቻላል ማለት ነው።
የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት የኮሙኒኬሽንና የህዝብ ግንኙነት ዳይሬክተር አቶ ደበበ አበበን ስለሰጡን ማብራሪያ አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አመሰግናለሁ ደረጀ። አድማጮች፣ በተከታዩ ርዕስ ደግሞ ወደ አማራ ክልል እንሻገር። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ዶክተር ይልቃል ከፋለ ከግጭት ማግስት ለሚደረጉ እንቅስቃሴዎች ባለሀብቶችና ባለድርሻ ያሏቸው አካላት ድጋፍ እንዲያደርጉ ሲሉ ጥሪ አቅርበዋል። ባለፉት 2 ዓመታት በተከሰተው ግጭት ሳቢያ የኢንቨስትመንት እንቅስቃሴው በብዙ መልኩ ተጽዕኖ ማሳደሩንም ተናግረዋል። አስቴር ምስጋናው ናት ያጠናቀረችው።
የአማራ ክልል ከሰሜኑ የሀገሪቱ ክፍል ጦርነት ጋር በተያያዘ በሁሉም ዘርፍ እጅጉን በጣም ተጎድቷል ሲሉ ነው ንግግራቸውን የጀመሩት የክልሉ ርዕሰ መስተዳደር ዶክተር ይልቃል ከፋለ። ዛሬ በባህር ዳር ከተማ ባለሀብቱን ባሳተፈው የኢንቨስትመንት የመከክር መድረክ ላይ የኃይል እጥረት፣ የብድር እጦት፣ የመሰረተ ልማትና የአገልግሎት አሰጣጥ ችግሮች መዋለ ንዋያቸውን በክልሉ እያፈሰሱ ላሉ ባለሀብቶች የሚገጥሟቸው ተግዳሮቶች እንደሆኑ ገልጸዋል። ርዕሰ መስተዳደሩ
በእኛ ሀገር በእኛ ክልል ያለው የአገልግሎት አሰጣጥ ባለሀብቱንና ኢንቨስትመንቱን በተገቢው የማያበረታታ፣ በቢሮክራሲ የተተበተበ፣ ከፍተኛ የሆነ የኃይል፣ የብድር፣ የመሬትና ሌሎች የመሰረተ ልማት አቅርቦት ችግር ያለበት ባለሀብቱ ለእንግልትና ምሬት የሚዳርግ መሆኑ ሁልጊዜም የምንናገረው።
ዶክተር ይልቃል አክለውም ባለሙያዎቹ ላይ አሉ ያሏቸውን ችግሮች አንድ ባንድ ዘርዝረዋል። ክልሉን መልሶ ለማቋቋምና በተለይ ኢንቨስትመንቱን ለማጠናከር ባለሀብቶችና ባለድርሻ አካላት በጋራ እንዲሰሩም ጥሪ አቅርበዋል።
በክልላችን ተገምግመው ያለፉና መሬት ያላገኙ 780 ግንባታ ተጠናቀው አንዳንዶቹ ማሽን ተክለው በኃይል አቅርቦት ምክንያት ወደ ስራ ያልገቡ 383 እና ማምረት ጀምረው በግብአትና በውጭ ምንዛሬ ጥረት የቆሙ 53 ፕሮጀክቶች አሉ። ይህ ሁኔታ የሚያሳየው ለኢንቨስትመንቱ እየሰጠነው ያለው መንግስታዊ አገልግሎት የተለየ ለውጥና ትኩረት እንደሚያስፈልገው ማሳያ ስለሆነ በየደረጃው ከፌደራል መንግስት ጀምሮ በየደረጃው ያለው የክልል አመራር የማስተካከያ እርምጃ መውሰድ ይለናል።
የፊቬላ ፋብሪካ ባለቤት አቶ በራይነ ክንዴ የአማራ ክልልን መልሶ ለማልማት አዲስ አደረጃጀቶችን መንግስት መጠቀም እንዳለበት አሳስበዋል።
አሁን ያለውን ችግር በአጭር ጊዜ ውስጥ ለመፍታት ባለው እንኳ በፍጥነት ለመስራት የሚያስችሉ ነገሮችን አመራሩ ባለሀብቱም እንዲሰራ እየተደረገ ነው። ከኛ ድርጅት አንጻር ስናየው ያው ፊቬላ ትልቅ የዘይት አቅርቦት ላይ ነው ያለው፣ ለአገሪቱ ነው እያቀረበ ያለው። ከዚህ አንጻር በሙሉ አቅሙ እንዳይሄድ ዋናው ማነቆ የመብራትና የውጭ ምንዛሬ ችግሮች ናቸው። እነዚህን ለመፍታት መንግስት ቁርጠኛ እንደሆነ እየገለጸ ነው። እኛም ሰራተኞቻችንን አዘጋጅተን በተሻለ መንገድ ለህብረተሰቡ ለማቅረብና ኑሮ ውድነቱን በተሻለ መንገድ ለመፍታት ጥረት እናደርጋለን።
የሁንዳይ ሊፍት ብቸኛ ወኪል በኢትዮጵያ ባለቤት አቶ በንተ ጊዜ ብርሃኔ ክልሉ እምቃቱን ተጠቅሞ ያለውን የስራ አጥ ችግር ለመቅረፍ የመልካም አስተዳደር ችግሮችን ቅድሚያ መፍትሄ ሊዘረጋለት ይገባል ባይ ናቸው።
የመንግስት መዋቅሩ ላይ ተከታታይ የሆነ ትሬኒንግ ለውጥ በተማሩት ማመን መቻል አለበት። የተማሩና ለውጥ ማምጣት የሚችሉ ኢነርጀቲክ የሆኑ አመራሮቹ ወደፊት ማምጣት አለበት። በድሮቨር ያረሰ የለም። አሁን በድሮቨር የታረሰ ነው የተሰገረው። ያመለካከት መከረስ አለበት። 27 አመት ተቆጣ ብላን የሚለው ነገር አለ። ያመለካከት ግን አሁን አለ። ስለዚህ ያን ማመለካከት መከረስ ካልተቻለ አሁን ሲም ነው የሚሆነው። ባራቶቻችን ኢንቨስተሮቻችን ከፍተኛ የስነ ልቦና የኢኮኖሚ አጠቃላይ በኢንቨስትመንቱ ላይ ለመሰማራት ያላቸው ፍላጎት ችግር ውስጥ ያስገባበት ሂደት ነው የነበረው። ስለዚህ የወጀታችን ዋናው አላማ ከነበርንበት ድብርት ወይ ነገር ከነበርንበት ችግር ወጥተን የተሻለ ኢኮኖሚ መነቃቃት ለመፍጠር ሐሳብ ያደረገ መድረክ ነው። ሁለተኛው ባለፉት አመታት ኢንቨስትመንቶቻችን የኢንቨስትመንት ፕሮጀክቶቻችን በተለያዩ ተግዳሮቶች ምክንያት ውጤታማ የሆኑ አይደሉም። ስለዚህ እነዚህ ተግዳሮቶች ተለይቷል። በክልል አቋያ ላይ ይተናል። በተለይ ከመሬት አቅርቦት፣ ከመብራት፣ ከፋይናንስ አገልግሎት አሰጣጥ ጋር የሚያያዙ ዋና ዋና ችግሮች ጎልተው ታይተዋል። ስለዚህ እነዚህን ችግሮች ለመፍታት በዚህ መድረክ ላይ ሁሉም የሚመለከተው ባለድርሻ አካላት እንዲሳተፍ ተደርጓል። ስለዚህ በዚህ መድረክ ላይ የተሳተፈው አካል በተነሱ ችግሮች ላይ የራሱን የቤት ስራ ለመውጣትና ኃላፊነቱን እንዲወጣ ታሳቢ ያደረገ መድረክ በመሆኑ በተለይ ባለሀብቶቻችን ሲያነሱ የነበሩት ችግሮች ከመፍታት አኳያ እና ወደ ተሟላ እንቅስቃሴና ምርት ለመግባት ካለን ፍላጎት አኳያ እነዚህ ችግሮች ለመፍታት መድረኩ ትልቅ አስተዋጽኦ አለው ማለት ነው።
በቀጣይም ወደ ስራ የመግባት አቅም ያላቸውን ፕሮጀክቶች ፈጣን ምላሽ ለመስጠት የክልሉን ኢንቨስትመንት እንቅስቃሴ ለማሳደግ ታልሞ እንደሚሰራም ነው አቶ እንድሪስ አክለው የገለጹት። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በየመን ከምታደርገው አስቸኳይ ሰብአዊ እርዳታ በተጨማሪ ጦርነቱን ለማስቆም ሴቶችን፣ የሲቪል ማህበረሰብ አመራሮችንና ሌሎች የተገፉ የማህበረሰቡን ክፍሎች ያካተተ ሁሉን አቀፍ ፖለቲካዊ መፍትሄ እንዲመጣ ድጋፍ ማድረጓን ትቀጥላለች ይላል የዛሬ የዩናይትድ ስቴትስን አቋም የሚያንጸባርቀው ርዕሰ አንቀጽ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚህ ዙሪያ ባደረጉት ንግግር የተባበሩት መንግስታት ድርጅት ልዩ ልዑክ ሃንስ ግሩንበርግ ያስጀመሩትን ሁሉን አካታች የመመካከሪያ መድረክ እናበረታታለን፣ ሁሉም ወገኖች በዚህ የምክክር ሂደት ላይ እንዲሳተፉ ጥሪ እናደርጋለን ብለዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ በበኩላቸው የተጀመረው የሰላም ሂደት ስኬታማ እንዲሆን የመላው የመናውያን አመለካከትና ቅሬታ እንዲሁም ለፍትህና ተጠያቂነት የሚያደርጉትን ጥሪ ያካተተ መሆን አለበት ሲሉ በአጽንኦት ተናግረዋል። ዩናይትድ ስቴትስ የጸጥታው ምክር ቤት አባል ሀገራት በየመን ላይ በተጣለው የጦር መሳሪያ ማዕቀብ ዙሪያ ያለባቸውን ግዴታ የሚያስታውሰውንና በሀገሪቱ ሰላም እንዳይሰፍን በሚያደርጉ ግለሰቦች ላይ የተጣለው የጉዞ ክልከላና የንብረት እገዳ በድጋሚ እንዲቀጥል የሚያደርገውን 2624 የተሰኘ የውሳኔ ሐሳብ በመቀበሉ መደሰቷን አስታውቃለች። ከኢራን ለሁቲዎች የሚደርሰውን ህገወጥ የመሳሪያ ዝውውር ማስቆም ቀዳሚነት የተሰጠው ጉዳይ ነው። እነዚህ መሳሪያዎች ጦርነቱን እንዲባባስ፣ ቀጠናው እንዳይረጋጋና የየመናውያን ስቃይ እንዲቀጥል እያደረጉ ነው ብለዋል አምባሳደር ቶማስ ግሪንፊልድ። በመጨረሻም በየመን የሚታየው ሰብአዊ ቀውስ በዓለም ዙሪያ ካሉት ቀውሶች እጅግ የከፋ መሆኑን በቅርቡ በምግብ እርዳታን በመቻል ዙሪያ የወጣ አሳሳቢ መረጃ መጠቆሙን ርዕሰ አንቀጹ ያስታውሳል። እጅግ አስፈላጊ የሆነውን የሰብአዊ እርዳታ ለማድረግም ዩናይትድ ስቴትስ ተጨማሪ ወደ 585 ሚሊዮን የሚጠጋ የአሜሪካን ዶላር መስጠቷን መጋቢት ላይ አስታውቃ የነበረ ሲሆን ይህም ዩናይትድ ስቴትስ በእርዳታ ከሰጠችው ገንዘብ እጅግ ከፍተኛው መሆኑ ተገልጿል። ይህን ገንዘብ ጨምሮም ዩናይትድ ስቴትስ የየመን ጦርነት ከሰባት ዓመት በፊት ከጀመረ አንስቶ 4.5 ቢሊዮን ዶላር ማውጣቷን አስታውቃለች። ሆኖም በየመን ከሚፈለገው የሰብአዊ እርዳታ 30% ብቻ መሆኑን በመግለጽ ዩናይትድ ስቴትስ ሌሎች በተለይ በቀጠናው የሚገኙ እርዳታ ሰጪ ሀገራት በየመን የሚታየውን ስቃይ ለማብቃት እርዳታ እንዲሰጡ ጥሪ ታቀርባለች። ይህ እርዳታ በተለይ ህይወት ለማዳንና ስቃይን ለመቀነስ እጅግ አስፈላጊ መሆኑንና በቀጥታ ለሚያስፈልጋቸው ሰዎች መድረስ እንዳለበት የሚያሳስቡት የውጭ ጉዳይ ሚኒስትር ብሊንከን እርዳታ እንዳይደርስ የሚያስተጓጉሉ ሁሉም ወገኖች ወገኖች ከድርጊታቸው እንዲታቀቡና እርዳታው ለሚፈልገው አካላት እንዲደርስ እንዲያደርጉ ጥሪ እናቀርባለን ብለዋል። ሰባዊ እርዳታ ብቻውን በየመን የሚታየውን ችግር ከስር መሰረቱ አይፈታውም የሚለው የዛሬ ርዕስ አንቀጽ ሁሉም በግጭቱ ተሳታፊ የሆኑ አካላት ከጸብ ጫሪነት ተቆጥበው ለየመን ህዝቦች ሲሉ ዘላቂና ሁሉን አቀፍ ፖለቲካዊ መፍትሄ መምጣት ለሚችልበት መንገድ ቅድሚያ እንዲሰጡ ጠይቋል።
ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ለም